Voice of America.
በተቃዋሚው ሰማያዊ ፓርቲ መሪዎችና አባላት ላይ በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ትናንት የተከፈተው ክስ እጅግ አስፈሪና በአገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ሲል ፓርቲው መግለጫ አውጥቷል። የክልሉ አቃቤ ህግ በ9 የሰማያዊ ፓርቲ አባላት ላይ የመሰረተው ክስ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ የመሞከር ወንጀል የሚል ነው። ሰለሞን አባተ ተጨማሪ ይዟል።
የአማራ ብሔራዊ ክልላዊ መንግስት አቃቤ ህግ በክልሉ ጠቅላይ ፍርድ ቤት ሰኔ 10/2009 ዓ.ም በተጻፈ የክስ ማመልከቻ የሰማያዊ ፓርቲ መሪዎችና አባላት ናቸው ባላቸው 9 ግለሰቦች ላይ የመሰረተው ክስ ፌደራሉን የወንጀል ህግ አንቀጾች ጠቅሶ በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ ወንጀል መፈጸም የሚል ነው። አቃቤ ህጉ በዝርዝር ያሰፈረው ወንጀል ተከሳሾቹ የሰማያዊ ፓርቲ አባልና አመራር ሆነው ህገ መንግስታዊ ስርዓቱን አክብረው ለመስራትና ለመንቀሳቀስ በህጉ መሰረት ተመዝግበው ሲንቀሳቀሱ ይህንኑ ሽፋን በማድረግና ለህገ ወጥ ዓላማቸው መጠቀሚያ በማድረግ የኢፌዴሪ ህገ መንግስትና ህገ መንግስታዊ ስርዓቱን ህጋዊ ባልሆነ መንገድ ለማፍረስ አስበውና ይህን የወንጀል ድርጊት የሚያስከትለውን ውጤት ለመቀበል በሙሉ ሐሳብና ፍላጎታቸው በመስማማት ነሐሴ 1/2008 ዓመተ ምህረት ሰልፍ እናድርግ በማለት ከባህር ዳር ከተማ ከንቲባ ጽህፈት ቤት ፍቃድ በመውሰድና ህዝቡን በመጥራት ሰልፍ ወደ አመጽና ብጥብጥ እንዲቀየር አድርገው አንደኛ የ13 ሰዎች ህይወት እንዲያልፍ ምክንያት በመሆናቸው፣ ሁለተኛ 103 ሰዎች ቀላልና ከባድ የአካል ጉዳት እንዲደርስባቸው ምክንያት በመሆናቸው፣ ሶስተኛ በመንግስቱና መንግስታዊ ባልሆኑና ግለሰቦች ንብረት ላይ በድምሩ 24,860,512 ብር ከ16 ሳንቲም የሚገመት ንብረት እንዲወድምና የክልሉ ኢኮኖሚ እንዲናጋ በማድረጋቸው በፈጸሙት ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ በሙከራ ወንጀል ተከሰዋል ይላል። ቃል በቃል ነው ይህን የክስ ዝርዝር የወሰድኩት። ክሱ እርምጃው ፖለቲካዊ ነው የሚለው ሰማያዊ ፓርቲ ዛሬ ባወጣው መግለጫ ክሱ እጅግ አስፈሪና በሀገሪቱም ሆነ በክልሉ የሚገኙት የፍትህ አካላት በገዢው ፓርቲ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብሏል። ባህር ዳር ላይ ትናንት በተሰየመው የጠቅላይ ፍርድ ቤቱ ችሎት ላይ የተገኙትን የፓርቲውን ሊቀመንበር አቶ የሸዋስ አሰፋን አዲስ አበባ እንደገቡ ማምሻውን አግኝቼ አነጋግሬ ነበር።
አመሰግናለሁ። እንግዲህ የፓርቲ አባላት በሌሎችም ላይ ማዋከብና ፍርድ የተለመደ ቢሆንም አሁን እኛ ላይ እየደረሰ ያለው የተለየ የሚያደርገው ግን በተለይ ደግሞ አማራ ክልል ላይ የተለየ የሚያደርገው ከትናንትናው ክስ በተጨማሪ በሴም ላይ፣ ደቡብ ወሎ፣ ደብረ ማርቆስ ላይ፣ ምስራቅ ጎጃም፣ እንደዚሁም ሰሜን ጎንደር ላይ የፓርቲውን መዋቅር የማፍረስ ስራ መንግስት እየሰራ ነው እና በተለያዩ ምክንያቶች እያሰረ አባላትን ፓርቲው ምንም እንዳይሰራ እያደረገው ነው እና ከዚህ ተነስተን የመግለጫ ይዘት በአማራ ክልል ሰማያዊ ፓርቲ እንዳይሰራ የተላለፈ ፖለቲካዊ ውሳኔ ካለ ይህን ነገርን ብለን የአማራ ክልል ፍትህ ቢሮ አስገብተን ነበር። ከሁለት ወር በፊት ደብዳቤ
ግንቦት 30/2009 ያስገባችሁት
ጽፍ ነው። ግን እነሱ ጋር የደረሰው ግን ሰኔ 5 ነው እና ከዚሁ ጋር የተያያዘ ነው። ትናንትና ባህር ዳር የሄድንበት ነሐሴ 1/2008 ባህር ዳር ላይ የተነሳ ህዝባዊ ተቃውሞ ሰብአዊ መብት ተጠያቂ ነው የሚል የሰብአዊ መብት ኮሚሽኑ ጠረፍ አድርገው አባባሽ ነው ብለው ያለፉት ነገር ነበረ። እንግዲህ ያንን ተንተርሰው ይመስለኛል ክስ መስርተዋል። እኛ በነጻ እንዲለቀቁ ነበር አቤት ስንል የነበረ። እንግዲህ ምንም ያንን እንዳልሰሙ አድርገው ክስ መስርተዋል በፓርቲ አባላት ላይ። በመሰረቱ መጀመሪያ የታሰሩት ሁሉም የፓርቲው አመራሮች ነበር። ወደ 20 የሚደርስ አመራሮች ነበር የታሰሩት። የተወሰኑትን ማዕከላዊ አንስተዋቸዋል፣ የተወሰኑትን በዋስ አውጥተዋል። 9 ግን እዚህ ክስ መስርተውባቸዋል እና ይሄ ግልጽ የሆነ በሰላማዊ ትግሉም ላይ በሰማያዊ ፓርቲም ላይ በተለይ በአማራ ክልል እየታወጀ ዘመቻ ነው እና ይሄ እንዲመሳልን የጠየቅ መሰረ ነው።
የማዕከላዊ ሰዎች ላይ የተመሰረተ ክስ አለ። ወደ ማዕከላዊ ያዛውሯቸዋል ያሉኝ ሰዎች ላይ ስንት ሰዎች ናቸው?
ከዮዶች አባል ካልሆኑ ሰዎች ጋራ፣ የአንድነት አባል ከሆኑ የቀድሞ አንድነት አባል ከሆኑ ሰዎች ጋራ፣ የመያድ አባል ከሆኑ ሰዎች ጋራ ክስ መስርተውባቸው የተወሰኑት ማዕከላዊ ናቸው፣ የተወሰኑት ደግሞ ቅሊንጦ ይገኛሉ። አሁን ስለዚህ በአጠቃላይ 4 ሰዎች ናቸው። በአጠቃላይ አሁን አንዱ ለምሳሌ በእነ ንግስት ይርጋ ስም በተከፈተ ፋይል ላይ አብረዋል እና እንደዚህ አድርገው ሙሉ በሙሉ የምዕራብ ጎጃምን፣ የሰሜን ጎንደርን፣ የደቡብ ወሎንና የምስራቅ ጎጃምን መዋቅሮች ሙሉ በሙሉ በአዋጅ በሚመስል መልኩ ነው ያፈረሱት እና እየተለየ የሚያደርገው ይህን መዋቅሩን ነው እየመጡ ያሉት እና ወይ ሰላማዊ ትግል አይቻልም እዚህ ሀገር ከተባለ እኛም ሰው ቢታሰርም እንዲሰቃይም አንፈልግም። በግልጽ ያን ሊመደረን ይከታል በተለይ ደግሞ አማራ ክልል ብለን አንስታመች እንደነገራችሁ ላይ ለማግኘት ፈልገን ነበር ጉባኤ ላይ ናቸው ስለሰራ ላይ ናቸው እየተባለ ሁለት ቀን ነው ሳናገኛቸው ቀርተናል
የክልሉ ባለስልጣናት ማለት ነው
አዎ አዎ ምክንያቱም ፖለቲካዊ ውሳኔ ስለሆነ አፈጻሚው ላይ ነው ማነጋገር የፈለግን የነበረውና ምክንያቱም የህግ ነገር አይደለም ማለት ግልጽ እኮ ነው እሱም ያዩት የህግ ባለሙያዎች በሙሉ እንደው ምን ላይ ደረስን ያለው ፈጣን ፈቃድ ነው መሰረሻ ሰልፉ የተከለከለበት ለአርባ ሰልፍ ሰማይ ካፊ እንዳያደርግ አልተፈቀደም ተከልክሏል የሚባልበት ነው ረቀት ሁሉ አያይዘውታል
ግን የሚለው አቃቤ ህግ በመሰረተው ክስ ላይ ይሄንን የሚሉኝን የሰማያዊ ፓርቲ ፈቃድ የተጠየቀበትና የተፈቀደላቸው የሚል የሰነድ ማስረጃ ማያያዙን ጠቅሷል አቃቤ ህግ እና 11 ገጽ ሰነድ ማያያዙን
አዎ ክሱ ላይ እንደዛ የተቀሰ እንጂ ያያያዘው ማስረጃ ግን የተከነከለ መሆኑን የሚገልጽ ነው የመሰረቱ ፓርቲው ላይ ያለ ከዚህ በፊት እንደነበረን ባወጣ ነው መግለጫ እንደገለጽ ነው የሰብአዊ መብት ኮሚሽን የተባለው መስሪያ ቤት ሰማያዊ ፓርቲን ታርጎ መግለጫ ሲያወጣ ፓርቲውን አንድ ቃል አልጠየቀውም አንድ ደብዳቤም አልጠየቀውም ምንድነው ሀሳቡን ብሎም ገለልተኛ ነኝ ብሎ ስለሚያወራ ማለት ነው አልጠየቀውም እና ያን ጊዜ ቢጠይቁ ኖሮ የተከለከለበትን ሰነድ እናሳያቸው ነበር እኛም በወቅቱ የነበረው አመራር በግልጽ ይሄ የህዝብ ጥያቄ ስለሆነ እዚህ ላይ የፓርቲው ቅን የለበትም ብሎ የወጣበት በቪኦኤም ተገልጿል። ግን የክልሉ ርዕሰ መስተዳድር እኮ በቴሌቪዥን ወጥተው የተፈቀደ ሰልፍ የለም ያሉበት ሁሉ አለና ይሄን ሁሉ አልፎ የሚደረግ ክስ ፖለቲካዊ ውሳኔ ነው፣ በፍጹም ከህግ ጋር የተያያዘ አይደለም። የፓርቲውነት
አቃቤ ህግ እርስዎ ባሉት መንገድ ሊሆን ይችላል ክሱን የመሰረተው፣ ነገር ግን በፍርድ ቤት ደረጃ ክስ የተመሰረተ በመሆኑ ይሄንን የፖለቲካ ውሳኔ ነው ማለት ይቻላል። የፍርድ ሂደት የተጀመረበት በመሆኑ
በመሰረቱ ከተያዘ አንዳንዶቹ 11 ወራቸው ነው፣ አንዳንዶቹ 9 አንዳንዶቹ 8 ወራቸው ሆኗቸዋል።
ክስ ሳይመሰረት
አዎ ክስ ሳይመሰረት ነሐሴ 1 ያ ችግር ተከሰተ፣ ነሐሴ 2 3 4 5 ጀምሮ ነው የተያዙት በሙሉ። ስለዚህ ይሄን ያህል ጊዜ ቆይተው እኛ በዋስ እንዲወጡ ፖለቲካዊ ውሳኔ ስለሆነ እንዲለቀቁ ቅድም እንዳልኩ ከሁለት ወር በፊት የጻፍነውን ደብዳቤ ጨምሮ ይህንን ያክል አቤቱታ ስናቀርብ ነው ወደ ክስ የወሰዱት። ስለዚህ ዋስትና በተጠየቀበትም ላይ የአደራ እስረኛ ናቸው ተብሎ ሁሉ የተጻፈበት አለ እና ፈጽሞ ከወንጀሉ ጋር ምንም ግንኙነት እንደሌላቸው ይታወቃል። አንዳንዶቹም የፓርቲ አባል እንዳልሆኑ ጭራሽ ይታወቃል። እና በእርግጥ የሰብአዊ መብት ኮሚሽን የተባሉት ሰው ሰዎቹ ከተያዙ በኋላ ነው ምስክርነት የሰጡባቸው።
ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ሙከራ አድርገዋል በሚል ወንጀል ነው አቃቤ ህግ የከሰሰው እና የወንጀል ህግ አንቀጽ አቅሶ ነው የከሰሰው። እናንተ ስትናገሩ ይሄ ክስ እጅግ አስፈሪና ፍርድ ቤት ወይም የፍርድ አካላት በመንግስቱ ተጽዕኖ ስር መውደቃቸውን የሚያረጋግጥ ነው ብላችኋል በመግለጫችሁ ላይ። ይህንን አቃቤ ህግ የመሰረተውን ክስ ሊያጣርስ የሚችል ወይም ደግሞ የወንጀል ህጉን የተጠቀሰውን አንቀጽ ሊያፋልስ የሚችል አካሄድ ነው የተከተለው አቃቤ ህግ የሚል ሀሳብ እምነት አላችሁ?
ትክክል ነው። በመጀመሪያ እኮ ሰዎቹ እኮ በአካባቢው አልነበሩም። ለምሳሌ ስድስተኛ ተከሳሽ አቶ ነገሰ ተፈረደች በወቅቱ የፓርቲ ምክትል ሊቀመንበር ነበሩ። ክሱ ላይ ሲጠቀስ ልክ እዛ ተገኝተው ቦታው ላይ ሲቀሰቅሱ ልክ ድርጊቱን ሲፈጽሙ እንደተደረገ ነው የተገለጸ እና በወቅቱ ግን እሳቸው አዲስ አበባ ነበሩ። ለቪኦኤም ኢንተርቪው የሰጡት አዲስ አበባ ሆነው ነው። ተጠርቶ የነበረው እንትን የተሰረዘ መሆኑ የተገለጹትም አዲስ አበባ ሆነው ነው። ሌሎችም ተከሳሾች ላይ ፈጽሞ ባልነበሩበት ቦታ፣ አንዳንዶቹ በሀገርም አልነበሩም፣ ባህር ዳር ውስጥ አልነበሩም። በመጡ ያንን በተለያየ ጊዜ ለጣቢያውም ለሚጠይቃቸው ዜጋ አካል ሁሉ በምርመራም ጊዜ ጠይቀዋል። ስለዚህ ይህንን እዳ ለማን የምስጠው ነው የገዢው ፓርቲና የመንግስት ቅድም ይመስለኝ መታየት ያለበት። ለምሳሌ የሰብአዊ መብት ኮሚሽን ኃላፊ ሲናገሩ የችግሩ ዋና መንስኤ ራሱ መንግስት ነው ብለዋል። ሁለት ፓርቲዎችን ጠርተው ደግሞ አባባሽ ናቸው ብለዋል። የችግሩ ዋና ባለቤት ሳይጠየቅ እስኪ የትኛው አዛዥ እንዲተኩስ ያዘዘ ሰው ነው የተጠየቀው? እስካሁን ድረስ የትኛው የመንግስት ባለስልጣን ነው እስካሁን ፍርድ ቤት የቀረበው? ስለዚህ ችግሩን የፈጠረው ሳይጠየቅ አባባሰ የተባለው መጠየቅ በራሱ ትክክል አይደለም። ከዛ ባለፈ ግን ፈጽሞ በሌሉበት በሀገር በሌሉበት ከየቤታቸው እየተያዙ የመጡ ሰዎች እንደዚህ ተጠያቂ ማድረግ ፍጹም ሀገሪቱ ላይ ህግ እንደማይሰራ የሚያሳይ ነው። ለዚህ ነው ያን የሚጠቀስ ነው። ስለማ
ጠበቃ ቆሞላቸዋል። ተከሳሾቹ
ገና ነው፣ አርብ ዕለት ነው የደረሳቸው ክሱ። ትናንትናም ሲገልጹ ለፍርድ ቤቱ አርብ ዕለት ነው የደረሰው። የተያያዘው ማስረጃ ከሰላሳ ከአርባ ገጽ በላይ ነው። አላየነውም። ከፓርቲ አባላትና አመራሮች ጋር ከጠበቃ ጋር አልተመካከልንበትም። ስለዚህ ትንሽ ቀን ይሰጠን ብለው ነው እንትን ያለው። ከዛ በኋላ ነው እንግዲህ ስለጠበቃም ስለ ክሱ አካሄድ የምንነጋገረው። እኛም ቶሎ ይሄድ ነው አርብ ዕለት ደርሰውናል ብለው ቅዳሜ ዕለት ሲጠሩን እነሱ ነው እሑድ ዕለት ይሄድ ነው።
ለመቼ ተቀጠረ?
ለሐምሌ 19።
ምን እንዲሆን ነው ሐምሌ 19 የተቀጠረው?
ሐምሌ 19 እንግዲህ አቃቤ ተጨማሪ ማስረጃ ቻሉኝ፣ የሰነድ ማስረጃዎች ተጨማሪዎች አሉኝ ያለው እዛ ተቀጣጋው ፍታጥረው ተባለ። እነሱ ደግሞ ክሱን አይተው የነጥ ክለት ቃል ለመስጠት ተበቃ ማቆሚት እንደሚችሉ ለመናገር እና መልሳቸው ለማቅረብ ነው ማጠቃለያ።
እናንተ እያሰባችሁ ነው? እያሰባችሁ ነው ስለተበቃና የመሳሰሉ ነገሮች ወይስ በግላቸው ነው የሚያቆሙት ሰዎች?
አዎ አዎ፣ ሰነዱንም ይዘን መጥተን ለህግ ክፍል ሰጥተናል። እየታየ ነው። ንገር መሰለሞን ባዶ ባዶ የፈቃድ ወረቀት ሁሉ እንደማስረጃ ተይዟል። የማሳወቂያ ወረቀት እንደማስረጃ ተይዟል። ፍጹም ከነሱ ክስ ጋር ተያያዥነት የሌለው ዝም ብሎ ወረቀት ሁሉ ያያያዙታል እና እንደው ዝም ብሎ ሰነዱን አብዝቶ ወንጀል የተፈጸመ ለማስመሰል የተሞከረበት ነው እንጂ ምን ግንኙነት የለም። ዞሮ ዞሮ ለህግ ክፍል ሰጥተን ሰነዱን ከፍች ተቀብለን እየታየ ነው ያለው። ለዛ መሰረት ነው የምንሄደው። ስለሆነ
አቶ የሽዋስ እንግዲህ የሰማያዊ ፓርቲ አባላት በተለያዩ ጊዜዎች ሲያዙ ሲከሰሱ ይሄ የመጀመሪያው ጊዜ አይደለም፣ እርስዎን ራስዎን ጨምሮ ማለት ነው። እና የፓርቲው ከፍተኛ አመራር አባላት እንደዚህ በክልል ደረጃ ተንቀሳቅሰው ሄደው ያውቃሉ ከዚህ በፊት ወይም በፍርድ ሂደት ላይ በአካል ቀርበው ያውቃሉ? በሊቀመንበር ደረጃ ወይም በዚህ በከፍተኛ አመራር ደረጃ?
አዎ፣ በተለያዩ ቦታዎች እንቀርባለን። በደቡብ ክልልም፣ በኦሮሚያም፣ በአዲስ አበባም፣ በድሬዳዋም እኔም ብቻ ሳይሆን የቀድሞዎቹም አመራር አባላት እንደዚሁ በክስም ጊዜ ለተለያየ ስራ ይወጣሉ። የዚህ እንዳልኩ ስለሆነ የተለየ የሚያደርገው መዋቅሩን ነው ለማፍረስ እየተሞከረ ያለው። ለምሳሌ ደሴ ላይ የአደረጃጀት ጉዳይ ምክትል ኃላፊ፣ የፓርቲ የወጣቶች ጉዳይ ኃላፊ እና ብርሃን ብርሃን የሚባለው ለሶስተኛ ጊዜ የታሰረው ጠንካራ አባል፣ እነዚህ ሲታሰሩ ጠቅላላ መዋቅሩን ለማፍረስ ነው የተሞከረው። ሰሜን ጎንደር ላይ አግባው ሰጠኝ የዞኑ ሰብሳቢ ነው። እሱን አስረው ቢሮውን ዘግተው እንዳለ መዋቅር እንዲበተን ያደረጉት እና ከዚህ በፊት ከነበረው ለምሳሌ እኔ ስታሰር የምክር ቤት አባላት የምክር ቤት ሰብሳቢ ያለ ስራው መሄድ ይችላል። አሁን ግን ዋና ዋና ሰዎችን መርጦ በተለይ ደግሞ ባህር ዳር ልዩ የሚያደርገው ሰብሳቢውን፣ ምክትል ሰብሳቢውን፣ ጸሐፊውን፣ ፋይናንስ ኃላፊውን ጠቅላላ መዋቅሩን ነው ያሰሩት እና ዘመቻ ነው። ፓርቲ በአማራ ክልል እንዳይንቀሳቀስ ማድረግ ዘመቻ ነው ያለው። ለዚህ ነው ሰለሞን።
አቶ የሸዋስ አሰፋ በጣም አመሰግናለሁ ለጊዜው። እንግዲህ እየተከታተልን ዘገባችንን እንቀጥላለን። እኛም ያለውን ሁኔታ ከሌሎችም የመንግስትም ባለስልጣናት ከህግ አካላት የምናገኛቸው መረጃዎች እንዲሁ ለህዝብ ለማቅረብ ጥረት እናደርጋለን።
አመሰግናለሁ። እኔም በእኛም በኩል አቶ በዱን በግልባችን ደብዳቤ ሊደርሳቸው ሞክረናል። አቶ ንጉሱ ስላሁንንም የክልሉ ምክር ቤት ሰብሳቢንም ለማግኘት ሞክረን ነበረ። ሰሞኑን ስብሰባ ላይ ናቸው፣ ጉባኤ ላይ ናቸው እየተባለ ለሁለት ቀን ተደጋጋሚ አንኳኩተን ቢሯቸው ማግኘት አልቻለም። እንግዲህ እኛም ጥረታችን እንቀጥላለን።
እሺ፣ አቶ የሸዋስ እግዜር ይስጥልኝ። ደህና ምሹ።
አመሰግናለሁ። ለመሰገኝበት እንደርስልኝ። ሰላም።
በፓርቲው ቅሬታዎችና ክሶች ላይ ምላሽ እንዲሰጡኝ ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ደውዬ አግኝቻቸው ነበረ። አሁን የሚገኙት አዲስ አበባ መሆኑን ነግረውኝ በቂ መረጃ አሰባስበው ነገ ለቃለ ምልልስ ዝግጁ እንደሚሆኑ ገልጸውልኛል። የሚሉትን ይዤ እመለሳለሁ።